Gambino. D-O-N.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲ ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ የኢትዮጵያ የፖለቲካ ፓርቲዎች የያዙትን ድርድር በተመለከተ ዘገባ ይዘናል።
ሀ ፀረ ሽብር አዋጁን፣ ለ የብዙሀን መገናኛ አዋጅ፣ ሀመርሃ የታክስ ስርዓት ህግ፣ መ የፍትህ አካላት አደረጃጀት አዋጅና አፈጻጸም፣ ሰ የሊዝ አዋጁና የልማት ተፈናቃዮችን በተመለከተ።
ገዢው ፓርቲና ተቃዋሚ ፓርቲዎች በእነዚህ ነጥቦች ዙሪያ ለመደራደር ነው ያቀዱት። በዚህ ድርድር የማይካፈሉት የበርካታ ተቃዋሚ ፓርቲዎች ጥምረት መድረክና ሰማያዊ ፓርቲ ገዢው ፓርቲ ሰጥቶ የመቀበል ፍላጎት ስለሌለው ድርድሩ ፋይዳ እንደሌለው ገልጸዋል።
በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉ፣ ፖሊሱ፣ አስተዳደሩ ሁሉ ከአንድ አካባቢ ከሆነ መስካሪም ፈራጅም አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን በየቦታው የታጎሩት መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም።
የኦሮሞ ፌዴራላዊ ኮንግረስ ፓርቲ ምክትል ሊቀመንበር አቶ ሙለቱ ገመቹ ናቸው። ፓርቲያቸው የመድረክ አባል በመሆኑም እሱን ወክለው ነው የተናገሩት። የሰማያዊ ፓርቲንም ይዘናል። በሌላ በኩል የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት የጊዜ ገደብ እስኪጠናቀቅ ድረስ ፈቃድ የሌላቸው 105,000 ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደው ከነዚህ ውስጥ ከ43,000 በላይ የሚሆኑት ደግሞ ወደ ሀገር መግባታቸው ተገልጿል። የኢትዮጵያ አየር መንገድ እነዚህን መንገደኞች በአጭር ጊዜ ለማጓጓዝ እየጣረ ቢሆንም አስቸጋሪ ሁኔታ ላይ እንደሚገኝ አስረድቷል።
ብዙ ነገሮች አድርገናል። እነዚህ ነገሮቻችንን በጊዜ ወደ ሀገራቸው ለመምጣት አሁንም እንሞክራለን። አሁንም የምንችለውን ሁሉ እናደርጋለን። ተጨማሪ በረራዎች ማድረግ አለብንም፣ ተጨማሪ በረራዎች እናደርጋለን። ስለዚህ በጣም ከፍ ያለ ይቅርታ እንጠይቃለን ስለመጉላላታቸው። ግን የኢትዮጵያ አየር መንገድ የፈጠረው ችግር ሳይሆን ሳውዲ አረብና ማረፊያ ውስጥ የገጠመን ነው።
ዝርዝሩን ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዜናዎቹን እናስደምጣችሁ። በደጋሚ ተመልሰን መጥተናል። በመጀመሪያው ዘገባችን በሳምንቱ መጨረሻ በአዲስ አበባ የፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአዴግና 16 ተቃዋሚ ፖለቲካ ፓርቲዎች ዋናውን ድርድር ለመጀመር ወስነዋል። የጸረ ሽብር ህጉን ጨምሮ በተቃዋሚዎች በቀረቡ ልዩ ልዩ አጀንዳዎች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ግን እንደማይቀበለው አስታውቋል። አድማጮች፣ የዚህን ዘገባ ዝርዝር በመጀመሪያው የጋቢና ዝግጅታችን ላይ ይዘንላችሁ እንመለሳለን።
ከፓርቲ ወገንተኝነት ነጻ የሆነው የዩናይትድ ስቴትስ ኮንግረስ የበጀት ቢሮ ዩኤስ ኮንግረሽናል በጀት ኦፊስ እንዳመለከተው ከሆነ የመወሰኛው ምክር ቤት የአቅም ተመጣጣኝ የጤና ጥበቃ ዋስትና ድንጋጌን እንዲተካ ያቀረበው የጤና ጥበቃ ህግ ስራ ላይ ከዋለ በቀጣዮቹ 10 ዓመታት ውስጥ የጤና ዋስትና የሌላቸው አሜሪካውያን ቁጥር በ22 ሚሊዮን ከፍ ይላል።
በህገወጥ መንገድ የሰዎችን በማስተላለፍና በሰው ኃይል ብዝበዛ ከከፉት የዓለማችን አገሮች አንዷና ስትል ቻይናና ከኢራን ከሰሜን ኮሪያና ከሶሪያ በሚያስተካክላት ሚዛን ፈረጀች። ዓመታዊ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዘገባ ቻይናን ህገወጥ የሰዎች ዝውውርን ለማስቆም የሚደረገው ጥረት የመጨረሻውን ትንሹን እንኳን አታሟላም፣ ሁነኛ ጥረትም እያደረገች አይደለችም ሲል ከዝቅተኛው ሶስተኛ ደረጃ ላይ መድቧታል።
ሶሪያ ባለፈው ሚያዝያ ወር ካን ሼኩን በተባለ ስፍራ ከ80 በላይ ሰዎች የተገደሉበትን የመሰለ የኬሚካል መርዝ ጥቃት ለመፈጸም የሚያስችል መሰናዶ ሻይራት በሚገኘው አውሮፕላን ማረፊያዋ ማሳየቷን ዩናይትድ ስቴትስ አመለከተች። የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታገን ቃል አቀባይ ሻምበል ጄፍ ዴቪስ በዛሬው ዕለት እንዳስታወቁት በቀደመው የኬሚካል መርዝ የአየር ጥቃት ላይ የተሳተፈ አውሮፕላንና ከዚሁ ጋር የተያዘ ህንጻ አካባቢ መሰል እንቅስቃሴዎች ተስተውለዋል። ትናንትኞ የዋይት ሃውስ ቃል አቀባይ ሾን ስፓይሰር ባለፈው ሚያዝያ ወር በሰሜናዊ ሶሪያ የተፈጸመውንና ለዩናይትድ ስቴትስ የቅጣት የአየር ድብደባ ምክንያት የሆነውን መሰል የኬሚካል መርዝ ጥቃት መሰናዶ ተስተውሏል ሲሉ ተናግረዋል። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሳምንቱ መጨረሻ በአዲስ አበባ የፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት ገዢው ፓርቲ ኢህአዴግና 16 የተቃዋሚ ፓርቲዎች ዋናውን ድርድር ለመጀመር ወስነዋል። በጸረ ሽብር ህጉን ጨምሮ በተለያዩ በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ግን እንደማይቀበለው አስታውቋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
የቅድመ ድርድሩ ውይይት ተጠናቋል። ድርድሩ ራሱን በቅርቡ እንደሚጀመር ተገልጿል። ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ተጨምቆ ከቀረቡት 13 አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ በማድረጋቸው ከጸደቁት ርዕሶች መካከልም በተቃዋሚ ፓርቲዎችና በአንዳንድ የሰብአዊ መብት ተቋማት ትችት የሚቀርብባቸው አዋጆችና የምርጫ ህጉ ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባልና ረዳት የድርድር መሪ አቶ ዋሲሁን ተስፋዬ ናቸው ስምምነት የተደረሰባቸውን እነዚህን ነጥቦች ለተሰብሳቢዎች ያብራሩት።
ሰሞኑን ስንወያይባቸው በነበሩት ነጥቦች ላይ እና ዛሬ በተወያየንባቸው ነጥቦች ላይ በአጠቃላይ በቤቱ ለድርድር አጀንዳ ሆኖ ይቅረቡ ብሎ ቤቱ በአጠቃላይ የተስማማባቸውን አጀንዳዎች ነው አሁን የምገልጸው። ከዛ በኋላ ቅደም ተከተሎቹ እንዴት ይሆኑ የሚለውን በቀጣይ የምናያቸው ይሆናል። ስለዚህ አጀንዳ አንድ ላይ የምርጫ ህግና ተያያዥ ጉዳዮችን በተመለከተ ሀ የምርጫ ህጉ አዋጅ ቁጥር 532/99 ላይ የፖለቲካ ፓርቲዎች የስነ ምግባር አዋጅ ቁጥር 662/2002 ሀመራ የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 እነዚህ በአጀንዳ አንድ ላይ ለመደራደር ቤቱ የተስማማባቸው አዋጆች ናቸው። በሁለት ላይ የተለያዩ አዋጆችን በተመለከተ ሀ ጸረ ሽብር አዋጁን ለ የብዙሃን መገናኛ አዋጅ ሀመርሃ የታክስ ስርዓት ህግ መ የፍትህ አካላት አደረጃጀት አዋጅና አፈጻጸም ሰ የሊዝ አዋጅና የልማት ተፈናቃዮችን በተመለከተ የሚሉት በአጀንዳ ቁጥር ሁለት ላይ ቤቱ የተስማማባቸው ለድርድር የቀረቡ አጀንዳዎች ናቸው ማለት ነው።
የበጎ አድራጎትና ማህበራት አዋጅም በድርድር ርዕስነት ከተመረጡት መካከል ይጠቀሳል። የተለያዩ አዋጆችን በንዑስ ርዕስነት ከያዙ ከሁለቱ ቀዳሚ ርዕሶች በተጨማሪ ሌሎች ርዕሶችም በድርድር አጀንዳነት ተመርጠዋል። አቶ ዋሲሁን እነዚህንም ጠቃቅሰዋል።
ሶስተኛው ብሔራዊ መግባባትን በተመለከተ፣ አራት የዲሞክራሲና ሰብአዊ መብቶች ተቋማት አደረጃጀትና አፈጻጸምን በተመለከተ፣ አምስት ዜጎች በየትኛውም የሀገሪቱ ክልሎች የመዘዋወር የመኖር ንብረት የማፍራት የፖለቲካና የሲቪል ህገ መንግስታዊ መብቶችን በትክክል በክልል መንግስታት አደረጃጀት የሚተገብበትን የህግ ማዕቀፍ በተመለከተ የሚሉት አምስት አጀንዳዎች በቁጥር አንድና በቁጥር ሁለት ላይ ያሉ ስምንት ንዑስ አንቀጾችን የያዙ አምስት የመደራደሪያ አጀንዳዎችን ቤቱ በአጠቃላይ ለድርድር የተስማማባቸው አጀንዳዎች ሆነው ጸድቀዋል ማለት ነው። ሁለት አጀንዳዎች በአጀንዳ ቁጥር 10 እና በአጀንዳ ቁጥር 11 ላይ ያሉትን አጀንዳዎች ደግሞ በውይይት የሚካሄድባቸው አጀንዳ ሆነው በአጠቃላይ በቤቱ የጸደቁ መሆኑን ለመግለጽ ነው።
በቁጥር ሲታይ ከ13 አጀንዳዎች መካከል በድርድር ርዕስነት ስምምነት የተደረሰባቸው አምስቱ ናቸው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና የፓርቲው ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ግን ይህ የስምምነቱን አጠቃላይ ሁኔታ እንደማይገልጽ አመልክተዋል። የአጀንዳ መስፈርት እያሟሉ ሳይያዙ የቀሩት አጀንዳዎች ጥቂት ብቻ መሆናቸውን በማብራራት
ሚዲያም ቢሆን አምስት አጀንዳ ሁለት አጀንዳ እያለ ነው የሚያቀርብ ያለው፣ ግን የቀረበው የተያዙ አጀንዳ ነው የሚበዛው ካልተያዙ አጀንዳ ማለት ነው። እያንዳንዱ አዋጅ እንደ አጀንዳ ትልቅ አጀንዳዎች ናቸው። የቀሩት አጀንዳዎች አንዳንዱ መጀመሪያውኑ የአጀንዳ መስፈርት ከማሟላት አንጻር ጋር ተያይዞ ነው። ግን 10 እና 11 ላይ ያሉት ኳሊፋይ እንዲደረጉ 13ም አንቀጽ 39 ላይ አፈጻጸም እንዋያለን አምስት ያሉት ፓርቲዎች ያቀረቧቸው ድርድር ውይይት ብቻ ሳይሆን ክርክር የሚፈልጉም ካሉ ከሚፈልጉ ፓርቲዎች ጋር ብቻ ሆኖ የሚደረግባቸው መሆናቸውን እና የቀሩት ቀርቦ ያልተያዘ አጀንዳ 3-4 አጀንዳዎች መሆናቸው ኳሊፋይድ ሆኖ መቅረብ አለበት የሚል ሀሳብ ስላለ ነው።
ስምምነት ካልተደረሰባቸው የአጀንዳ ርዕሶች መካከል ዋነኛው የፖለቲካና የህሊና እስረኞችን በሚመለከት ከተቃዋሚዎች የቀረበው ነው። ቀደም ሲል በተደረገው ውይይት የፖለቲካና የህሊና እስረኞች የሉም ያሉት የኢህአዴግ ተደራዳሪዎች በቀዳሚው መድረክ ይህንን አቋማቸውን አንጸባርቀዋል። ተቃዋሚዎች በበኩላቸው በልዩ ልዩ አዋጆች ምክንያት የታሰሩ ፖለቲከኞች፣ ጋዜጠኞችና ሌሎች ዜጎች ጉዳይ በአጀንዳነት መያዝ እንዳለበት በመግለጽ ተከራክረዋል። ይህ የታሳሪዎች ጉዳይ በጸረ ሽብር ህጉ ላይ በሚደረገው ውይይት ስር እንዲነሳ የጠየቁም ነበሩ። የአጀንዳውን ርዕስ በማሻሻል ጭምር የመላው ኢትዮጵያ አንድነት ድርጅት መያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ከነዚህ አንዱ ናቸው።
የፖለቲካና የህሊና እስረኞች የሚለውን ሀሳብ እንደመያድ ተነጋግረን ተወያይተን የራሳችንን አቋም ይዘናል። በዚህ አቋም የምንይዘው ምንድን ነው? በሶስቱም አዋጆች ችግር የደረሰባቸው ዜጎችና አባላት እንዲሁም አመራሮችን ጨምሮ እነዚህ ሶስት አዋጆች ጋዜጠኛውንም ያካትታል። የፖለቲካ ምህዳር መጥበብ አንደኛው ነው። ሁለተኛው የጸረ ሽብር አዋጁ በድርድር አጀንዳው ለድርድር የቀረበ ቢሆንም ሁለተኛው አዋጅ ነው። ሶስተኛው ደግሞ አሁን ያለንበት የአስቸኳይ ጊዜ አዋጅ ነው። በእነዚህ ሶስት አዋጆች በርካታ የሆኑ ኢትዮጵያውያን ዜጎች ፖለቲከኞችም፣ ደጋፊዎችም፣ አመራሮችም አባላትም ያካተተ ችግር የፈጠረ አዋጅ ስለሆነ ይሄ የእስረኞች ጉዳይ በጸረ ሽብር አዋጁ ስር አጀንዳ ሆኖ እንዲቀርብ፣ ይህም በጸረ ሽብር አዋጁ ስር አጀንዳ ሆኖ ሲቀርብ በጸረ ሽብር አዋጁ ምክንያት የታሰሩ የፖለቲካ መሪዎችና አባላት፣ ደጋፊዎች፣ እንዲሁም ጋዜጠኞችና ዜጎች በአጠቃላይ የእስረኞች ጉዳይ ተብሎ በዚህ በጸረ ሽብር ሕግ ስር እንዲካተት የመያድ ማሻሻያ አጀንዳ አቋምም ነው።
በአገሪቱ የፖለቲካና የህሊና እስረኞች እንደሌለ የገለጸው ኢህአዴግ ግን በተሻሻለው መንገድም ቢሆን ርዕሱን በአጀንዳነት እንደማይቀበል ግልጽ አድርጓል። ይህንን ያስረዱት ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ከህግ ውጭ የታሰሩ ካሉ ግን በአዋጆቹ ላይ በሚደረገው ውይይት ወቅት ልናየው እንችላለን ብለዋል።
በእኛ በኩል የፖለቲካና የህሊና እስረኛ እንደብለን አናምንም። ይሄ ተሰምሮ መያዝ አለበት። በህግ ውጭ የታሰሩ ዜጎች የፖለቲካ ፓርቲ አባላት ይሁኑ የፖለቲካ ፓርቲ አባላት ያልሆኑ ፖለቲካ ፓርቲዎችም ያቅርቧቸው ማያቅርቧቸው ዜጎች ስለሆኑ መብታቸው መከበር ስላለበት የእነዚያ አዋጆች በምናይበት ጊዜ የእነዚያ አዋጆች ኤክስቴንሽን ከሆነ ልናይ እንችላለን። አዋጁ ሚስ ኢንተርፕሬት ተደርጎ ከሆነ ሁለተኛ፣ እናንተ በእነዚያ አንቀጾች ለፖለቲካ ምህዳሩ ችግር ያመጣል ብላችሁ እስካመናችሁ ድረስ ልንሰማ ዝግጁ ነን ብለናል። ከእነሱ አፈጻጸሞች ጋር ሊታይ ይችላል። ስለዚህ ለዛሬ ጠዋት ሁላችሁም አባሎቻችን ታስረዋል አላችሁ እንጂ ፖለቲካ እስረኞች አሉ አይደለም ያላችሁ፣ በዚህ ተረዳል። የህሊና እስረኞች አሉ የሚል ካለም አሁንም የምንቀበለው አይደለም። የፖለቲካና የህሊና እስረኛ የለንም። ህግና ስርዓት ማስከበር ሂደት ውስጥ ከህግ ውጭ የታሰረ ሰው አለ ብላችሁ የምታምኑ ከሆነ ማቅረብ ያለበት አካል በሙሉ አይቶት ይጣራ። በህግ ስር የታሰረ ከሆነና ህግ የተላለፈ ከሆነ መጀመሪያ ኮርስ ላይ ነው የምንዋየው። አፈጻጸሞቹ ቀጥሎ የሚታዩ ነው በሚል ነው
ስምምነት የተደረሰባቸው አጀንዳዎች ቅደም ተከተል እንደሚወጣላቸውና በቅርቡ ለድርድር እንደሚቀርቡ ዋና የድርድር መሪና የመያድ ምክትል ፕሬዝዳንት አቶ አሰፋ ሀብተወልድ አስታውቀዋል። እናም የቀዳሚው ውይይት የቅድመ ድርድሩ የመጨረሻ ውይይት ሆኗል። ከዚህ በኋላ የሚጠበቀውም የዋናው ድርድር መጀመር ነው። መድረክና ሰማያዊ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት የነበረው ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በዋሽንግተን ሰዓት 1 ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19 እና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን ከምሽቱ ሁለት ሰዓት ተኩል ፌስቡክ ላይቭ የሚከታተሉን ላይቭ አድሪያ ማሃሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር 1 ፒኤም ላይ ኢትዮጵያ ደግሞ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፋቸው ደግሞ ሁለት ጊዜ እንደግመዋለን ዝግጅቱን ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ 1 ሰዓት ጀምሮ እስከ 1 ሰዓት ተኩል ድረስ ያገኙናል። ይሄንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉ ነው።
በዚህ አጋጣሚ እንግዲህ Facebook ላይቫችን ላይ ገብቶ Subscribe ያደርጉ ለነሱ notification ወደ ዲጂታል
Subscribe አድርጉ @ቪኦኤ አማሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አልታውዝ ከምሽቱ 2 ሰዓት ላይ እናመሰግናለን እስክንድር ላደረሰን ዘገባ። ጽዮን፣ በዚህ ድርድር የማይካፈሉ የተቃዋሚ ፓርቲዎች አሉ። መድረክ የተለያዩ የፖለቲካ ፓርቲዎች ጥምረት ነውና ሰማያዊ ፓርቲ ገዢው ፓርቲ አባላቶቻችንን አስሮ እንደራደር ማለት ሀቀኛ የፖለቲካ መንገድ አይደለም ሲሉ በድርድሩ እንደማይሳተፉ የገለጹበት ነው። በአጀንዳዎቹ ዙሪያ አነጋግረሻቸዋል? የሁለቱም ፓርቲ ወኪሎች
አነጋግረቻቸዋል። አዎ፣ ከየመድረክ ፓርቲ የሆነው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን ነው ማምሻውን ያነጋገርኳቸው። እንግዲህ ያነሳሁላቸው ጥያቄ ኢህአዴግና ገዢው ፓርቲ ኢህአዴግና ለድርድር የቀረቡት 16 ፓርቲዎች በአጀንዳ ላይ ተስማምተዋል። እነዚህ አጀንዳዎች እናንተ ብትሳተፉ ኖሮ ከነዚህ አጀንዳ የተለየ ምንም ታመጡት ነገር አለ ወይ የሚል ነበር የመጀመሪያው ጥያቄ። አቶ ሙላቱ ገመቹ ለዛ ምላሽ በሚሰጡበትና በሚያብራሩበት እንጀምር።
እኛ እድሉ ቢሰጠንና ብንሳተፍ ኖሮ የበለጠ ሀገራዊ የሆኑ ጉዳዮች ለወደፊት ዘለቄታ ያለው አስተማማኝ የሆነ ሰላም እንዲሰፍን ሁሉም ተቃዋሚዎች ስለዚህች ሀገር ጉዳይ አብረን ተወያይተን እንድንቋጨውና ለወደፊት ሀገሪቷ ያላት ዜጎች በሙሉ በነጻነት አብሮ በፍቅር በወዳጅነት የሚኖሩበትን ሀገር ለመፍጠር ነው። ለወደፊቱ በዚህች ሀገር ላይ ኢኮኖሚም ያድጋል፣ ልማትም ይፋጠናል ብለን የምናስበው እኛ በመጀመሪያ ደረጃ የሀገሪቷ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበት ሰላም የሚፈጥሩበት እኩል የሆነች ሀገር እንድትመሰረት ለማድረግ ነው እኛ የፈለግነው። ይሄ ሳይሳካ በመቅረቱ ብንሄድም ስህተት ነው ብለን ወደ ኋላ የቀረነው በዚህ ነው እና ለብቻ ጉዳያችንን እንዲታይልን ብለን ነው እኛም የተው ነው እንጂ ሰላም ላለመፈለግ ወይም ለመቃወም ብለን አይደለም። ቁንጽል ስለሆነ ቁንጽል ደግሞ ዋጋ የለውም። ታጥቦ ጭቃ ሊሆን ይችላል፣ ነገ ሊፈርስ ይችላል። ስለዚህ ዘለቄታ የለውም ብለን ነው።
እሺ፣ አቶ ሙላቱ አመሰግናለሁ። አቶ ሸዋስ፣ በሰማያዊ ፓርቲ በኩልስ ለምሳሌ በኢትዮጵያ ፖለቲካ ውስጥ ከሚደረጉት ክርክሮች መንግስቱም ከሚወቀስባቸው ነገሮች አንዱ በቅርብ ጊዜ የፖለቲካ ሁኔታ እየታዩ የሚወጡ አዋጆችና ህጎች እንደሆኑ ይነገራል። ለዚህም የምርጫ ህጉን ማንሳት ይቻላል፣ የጸረ ሽብር አዋጁን ማንሳት ይቻላል፣ የፕሬስ አዋጁን ማንሳት ይቻላል። ሌሎችም በርካታ አዋጆች ይወጣሉና ገዢው ፓርቲ ኢህአዴግ እና ለድርድር የቀረቡት 16 ፓርቲዎች በእነዚህ አጀንዳዎች ላይ ለመወያየት መስማማታቸው ተነግሯል። በሰማያዊ ፓርቲ በኩል ከነዚህ አጀንዳዎች የተለየ አጀንዳዎች ነበሯችሁ ወይ? በእነዚህ አጀንዳዎች ላይ ለውይይት ከተስማማ ኢህአዴግ ክርክሩ ላይ ብትሳተፉ ኖሮ ለውጥ አናመጣም ነበር ብላችሁ ታስባላችሁ ወይ?
አመሰግናለሁ። መጀመሪያ አጀንዳ እንዲኖር መጀመሪያ ድርድር መኖር አለበት እና በእኛ እምነት አሁን ድርድር አይደለም እየተደረገ ያለው። ነገር ግን መጨረሻ ላይ ካነሳሻቸው ነጥቦች ብንነሳ የመጀመሪያው የኢህአዴግ ሰክሰስ ጥያቄዎችን ማሳለፍ ነው ወደታች። ለምሳሌ የአዋጅ ማሻሻያ፣ ሚኒስትሮችን መቀየር፣ እንደዚህ አይነት ማድረግ ነው እና ትልቁ ጥያቄ የነበረው በመጀመሪያ መንግስትን አልመረጥንም ፖሊስ 100% አሸነፍኩበት ከሚለው ምርጫ በኋላ አልመረጥኩም እና ተወካይ አይደለህም የሚል ይዘት የነበረው ነው በአማራም በኦሮሚያም በደቡብም የተነሳው ጥያቄ። ስለዚህ ስርዓትን አጠቃላይ የመቀየር ህዝብ የመንግስት ስልጣን ምንጭ የሚሆንበት ስርዓት የመቀየር እንጂ የተወሰኑ አዋጆችን የተወሰኑ ሚኒስትሮችን የመቀየር አይደለም እና እንደዚህ አይነት አቶ ሙላት እንዳሉት ቅንጥል የሆኑ ጥያቄዎችን የሚያስመልስ ውይይት አልነበረም የሚሆነው እና ብንኖር
ምንድን ነበረ እስቲ አጀንዳችሁ ምን ይሆን ነበረ?
እንግዲህ እንደ ሰማያዊ ሶስት ዘርፍ ነበራቸው የድርድር አጀንዳዎቹ የመጀመሪያው የአዋጆች ማሻሻያ፣ ሁለተኛው የተቋማት ሪፎርምና ሶስተኛው ደግሞ የህገ መንግስት ማሻሻያ የሚሉ ነበሩ። የእያንዳንዳቸው ዲቴይል የነበራቸው በአጠቃላይ ስርዓቱን ለህዝቡ ታዛዥ የሚያደርጉ ምናልባትም ህዝቡ ትክክለኛ ስልጣን ባለቤት የሚሆንበት የራሱን ስርዓት የሚመርጥበት ለኢህአዴግም ለስልጣኑ አስጊ የሚሆንበት አሰራር ነው የነበረው።
አቶ ሙላቱ ወደ እርሶ ልምጣና እንግዲህ እናንተ በፓርቲም እንደመድረክም ስትገልጹት የነበረው የፖለቲካ እስረኞች አሉ የሚል ነበር። ቀዳሚ ለት በተደረገው የቅድመ ድርድር ላይ አቶ ሽፈራው ሽጉጤ የህሊናም የፖለቲካም እስረኛም የለም እና እስረኛም ካለ በህግ ስር ያለ ምናልባት በጸረ ሽብር አዋጁን በመናይበት ጊዜ እንወያያለን የሚል ምላሽ ሰጥተዋልና በእናንተ በኩል ምን ነገር ይነሳ ነበር? እዚህ ላይ ምን አስተያየት አላችሁ?
በእውነቱ በአንድ ሀገር ውስጥ እንግዲህ ደረጃዎች አሉ። የአንድ መንግስት አወቃቀር በአንድ ሀገር በህግ የተደነገገ ስልጣን ክፍፍል በአንድ ፓርቲ ስር በሚሆንበት ጊዜ የህግ አውጪው አካል የህዝብ ተወካዮች ምክር ቤት ህግ ያወጣል። የህዝብ ተወካዮች ይሄ በህግ በምርጫ በህዝብ ይሁንታ ህዝብ የሚፈልገው መንግስት እዛ ቦታ ይዛል ማለት ነው። በስራ አስፈጻሚውም እንደዚሁም ከሌላም ሚኒስቴሮችም ምክር ቤቶቹም በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉም ፖሊሱም አስተዳደሩ ሁሉ ከአንድ አካባቢ ከሆነ መስካሪም ፈራጅም አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን በየቦታው የታጎሩት መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። በጸረ ሽብር አዋጅ ተብሎ አስታኮ እስር ቤት የገቡና የሚማቅቁ ወገኖች ናቸው። ይሄ ምን ማለት ነው? በየቦታው ያሉት መንግስትን ሲቃወሙ የታሰሩ ናቸው። ለመብታቸው ሲሉ በየቦታው ለህዝብ መብት ሲባል ከመንግስት ጋር ቅራኔ ውስጥ የገቡ እንጂ ተራ ሌቦች አይደሉም። ሰው ዘርፎ አይደለም ወይም በቅሚያ የተያዙ አይደሉም። እነዚህ የታሰሩት መንግስት ራሱ ህልውናው ያውቃል።
ጽዮንንና እንግዶቿን እናመሰግናለን። እስቲ አስተያየቶቻችሁንም እናንተ ላኩልን። ተከታዩ ዘገባ ወደ ሳውዲ አረቢያ ይሆናል የሚወስደን። የሳውዲ አረቢያ መንግስት የዘጠና ቀናት የጊዜ ገደብ እስኪጠናቀቅ ድረስ ፈቃድ የሌላቸው 105,000 ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደዋል። ከ43,000 በላይ የሚሆኑት ደግሞ ወደ ሀገራቸው ገብተዋል። የጉዞ ሰነድ ወስደው ቲኬት ቆርጠው በአውሮፕላን በረራ እጥረት ምክንያት ወደ ሀገር ለመሳፈር የተቸገሩ ከ60,000 በላይ ዜጎች ናቸው። አብዛኞቹ ተመላሾች በኢትዮጵያ አየር መንገድ ቲኬት የቆረጡና የኢትዮጵያ አየር መንገድ ከሚነሳባቸው ጅዳና ሪያድ ኤርፖርቶች ውስጥ ከነገ ዛሬ እንሳፈራለን በማለት እዛው እያደሩ እየዋሉ ይገኛሉ። የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሀና አጥናፉ የችግሩን መንስኤ ያብራራሉ በዛሬ ጋቢና ዝግጅት። በተጨማሪም የኢትዮጵያ መንግስት ባቋቋማቸው 9 የምዝገባ ጣቢያዎች መካከል አብሃ የተባለው ጣቢያ የሚገኙ ተመላሾችም ዛሬ ለችግራቸው መፍትሄ እንዳላገኙና ሜዳ ላይ ከነሻንጣቸው ወድቀው እንደሚገኙ ለቪኦኤ ገልጸዋል። የሳውዲ የአውሮፕላን ትኬት የቆረጡና ጉዞ ለመጀመር ሻንጣቸውን ከጫኑ በኋላ በረራ የለም ተብለው ወደ ቤታቸው የተመለሱ ኢትዮጵያውያንም አነጋግረናል። ዝርዝሩ የመስታወት አድራጋው ነው።
ከቀነ ገደቡ መጠናቀቅ ጋር ተያይዞ በርካታ ተመላሾች በመጨረሻው ሳምንት የጉዞ ሰነዳቸውና የጉዞ ትኬታቸውን በእጃቸው ቢይዙም ወደ ኢትዮጵያ ለመሳፈር ግን ተቸግረዋል። የኢትዮጵያ አየር መንገድ ትኬት የቆረጡ በርካታ ተመላሾች በረራ ባሉባቸው በጅዳና ሪያድ የአውሮፕላን ጣቢያዎች ለቀናት እያደሩና እየዋሉ ይገኛሉ። የዚህ ችግር ዋነኛ መንስኤ ከኢድ በዓል ጋር ተያይዞ በሳውዲ የአውሮፕላን ትራፊክ መጣበብ ጋር እንደሆነ የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፉ ያብራራሉ።
አዳዲሶችና ትልቅ ብዙ መንገደኛ ይዞልናል ብለን የምናስባቸውን መድበን እየሰራን ያለ ነው። ያ ምንድነው እንግዲህ አሁን መቼ ፈሰበን በ 393 መንገደኛ ወደ 400 መንገደኛ ይዛሉ። ስለዚህ በቀን 3 ጊዜ ድረስ ይሄ አይሮፕላን ቢመላለስ ተጨማሪው ማለት ነው መደበኛው በረራው ጋር ከሱ ጋር ተደምሮ ወደ 4 በረራ ይሆንልናል ብለን ነበር እቅዳችን። ስለዚህ 400 ጊዜ 4 በረራ በሚመልበት ጊዜ ወደ 1600 መንገደኛ ከዚህ ዳርቻ በቀን እናመጣለን እስከ 1600 በሚል ነበር እቅድ የምንሰራው። አሁን ግን የአውሮፕላን ጣቢያው ላይ ትንሽ መጣበብ አለ እሱ ጋር። ያ በቅዳችን እንድንሄድ አላደረገንም። እንግዲህ አንዱ መጣበብ ትልቁና ሰፊውን ቦታ የሚይዝብን ምንድን ነው? የቼክን ካውንት የምንለው መንገደኞች የሚሳፈሩበት ቅጽ የሚሰጣቸው ትኬት እንደዚህ የሚያስተካክሉበት ቦታ እዛ ላይ ችግር ተፈጥሮብናል። ያ በጣም ፍላይቱ እንዲዘገይ አድርጎናል። በዛ ምክንያት እንግዲህ መንገደኞቻችን እየተጉላሉ ነው ያሉት ብቻ።
በበረራ መጣበብ ምክንያት ከተያዘላቸው የጉዞ ሰዓት ለቀናት እየዘገዩ የሚገኙት ተመላሾች በፍጥነት እንዲጓዙ አሊያም ጉዟቸውን እስኪጀምሩ የሚያርፉበትን ቦታ ለማዘጋጀት የኢትዮጵያ አየር መንገድ ጥረት በማድረግ ላይ መሆኑንም ቃል አቀባይዋ ገልጸዋል።
እውነት ነው። ማረፊያውን እያዘጋጀ ነው። መንገደኞቻችንንም በየቦታ ያሉትን ሁሉ ከዚህ የላክናቸው ተጨማሪ የሰው ኃይሎች አሉ። የኢትዮጵያ አየር መንገድ እነዚህ መንገደኞች በምንጨምርበት ጊዜ መደበኛ ለቦታ ላይ ሰሩት የነበሩት በቂ እንዳልሆኑ ተመለከትን። ተጨማሪ ሰው ኃይል ልከናል። ግን ዋናው ከዚህም ተጨማሪ ሶሉሽን ለመስጠት የምንፈልገው ምንድን ነው? የመንገደኞች ቁጥር በአንዴ የሚጨምረብን ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አውሮፕላኖች መላክ ጀምረን ነበረ። የመጀመሪያው አካባቢ ላይ ብዙ መንገደኛ አልነበረን። ስለዚህ ያቀናቸውን በረራዎችም እየሰረትን የቆየ ነው። በኋላ ግን ቀኑ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሀንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ያለው የኤምባሲ ይሁን የኤርፖርት ኦፊሰር እየሰራን ያለ ነው። ዋናው ግን ምንድነው ሄዶ አይሮፕላኑ የትም ሀገር ላይ ስንሄድ በ45 ደቂቃ በአንድ ሰዓት ላይ አይሮፕላኑ አርፎ መንገደኛ ወርዶ ይዞ ይመለሳል። አሁን ያንን ለማድረግ እንግዲህ የእኛም ቶፕ ማኔጅመንት ላይ ያሉት ከሳውዲ ካሉት መንግስታትና የአይሮፕላ የኤርፖርት ኃላፊዎቹ በሙሉ ጋር ትልቅ ንግግር ላይ ነው ያሉት። ያሉንም መንገደኞች እንዴት በፍጥነት ማውጣት እንችላለን?
በሺዎች የሚቆጠሩ ትኬት የቆረጡ ተመላሾችን ወደ ሀገር ለመመለስ የተመደቡት አውሮፕላኖች ከፍተኛ ጥረት በማድረግ ላይ እንደሚገኙም ቃል አቀባይዋ አብራርተዋል።
በአብዛኛው ከጅዳና ከሪያድ ነው። ደማምም አለን። ጂዛ ጠይቀን ነበረ። ጂዛ ፈቃዱ ስላልተሰጠ እዛ መበር አልቻለም። እነዚህ ዴይሊ ፍላይቶች አሉ። እንግዲህ ሌሊት ጌም አለው። ሪያድ እና ጅዳ ላይ ግን እስከ 3 ፍላይት በቀን በመብረር ለምንሞክረው ግን ተሰምቶ በማይታወቀው በአየር መንገድ ታሪክ እንግዲህ አንድ አውሮፕላን ሲደርሳ እስከ 24 ሰዓት እስከ 25 ሰዓት እየዘገየብናል። ወጣ ከተባለ 10 ሰዓት ቆይቶ ነው የሚወጣ ያለው ሰ በአንድ ሰዓት ውስጥ መመለስ ያለበት።
ምንድን ነው ምክንያቱ?
ምክንያቱ እንግዲህ ዋናው የቼኪን ካውንተር መጣበብ ነው። ይህ አሰራችን የነበረው ምንድን ነው? ገና አውሮፕላኑ ሳያርፉ በፊት መንገደኛው እንደመጣ ፓስፖርቱን ተቀብለን ትኬት ዲቴልን ተቀብለን መንገደኛውን ሁሉም ፕሮሰሱን ጨርሰን ብናስቀምጠው አይሮፕላኑ እንዳረፈ አስነስተን ማምጣት እንችላለን። አሁን ባለን ሁኔታ ግን አይሮፕላኑ ሲያርፍ የቼክ ካውንተሩ እየተከፈተ፣ ስለዚህ አይሮፕላኑ ካረፈ በኋላ የሁሉ መንገደኛ ተቀብለን አስተናግደን ለማስወጣት በጣም ጊዜ እየፈጀ ነው። የሚያለንም የተሰጠንም የተፈጠረለንም የቼክ ካውንተሩ በጣም አነስተኛ ነው። ኤርፖርቱ በጣም ጥበት አለው። በዛ ምክንያት የምንፈልገውን መንገደኛ በምንፈልገው ሰዓት ላይ ማስወጣት ይቻላል።
የሳውዲ አረቢያ የአውሮፕላን ትኬት ቆርጠው ሊሳፈሩ ሲሉ ከዲዛን ኤርፖርት ግልጽ ባልሆነ ምክንያት ከበረራ የተመለሱ 2 እናቶችን አነጋግረናል።
ወቅቱም አልፈዋል፣ ወሩም አልፈዋል። ሀላስ ካሁን በኋላ መሳፈር የለም ተመለስና ቁጭ በሉ አለ። ያንም ተመሰን ቁጭ አለ። ሲያሰቡት ምን ላርግ ሆዱ ማለት ነው። ትናንትና ሆዱ አሁን ዛሬም ይሄዳሉ። ብሩም ብሳፈር ከሌለ ሀላስ ብሩም መልስ አሉ። ብሩም አይመለስም መሳፈር ሚሄና ብላ ተመልሰን ቁጭ ነው ብለን ያለ
አረ ምክንያት አናውቀውም። ዝም ብለው ተመለሱ አሉ።
ማን ያላችሁ?
እቃችን ተጽዕኖ ነበር። ሚዛን ጨርሰን እቃችን ተጽዕኖ ነበር። ከዛ ደግሞ ሀላስ ተመላሽ አሉ። ለምን እንደሆነ እኔ እንጃ አላውቅም። ግማሾቹ እንትን አዋጁ ስላለቀ ነው ይላሉ። እዛ እንደደረሱ እቃው እንትን ተመዝኖ አልፎ ነበር፣ ተሰቅሎ ነበር።
የአውሮፕላን
6 ወረቀት የዱባይ እና የአዲስ አበባ 6 ወረቀት ጠርሶ ነበር። በኋላ ደግሞ ሀላስ
የኢትዮጵያ አየር መንገድ ለተፈጠረው እንግልት ይቅርታ እንደሚጠይቅና ተመላሾችን ወደ ሀገር እንዲገቡ ለማድረግ ጥረት እንደሚቀጥል የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፎ በመጨረሻ ተናግረዋል።
የጋቢና ዝግጅታችን በዚሁ ተጠናቋል። መስታወትን ለዘገባው እናመሰግናለን። በፌስቡክ አትቪዋ ማህሪክ ላይ በትዊተርም እንደዚሁ አስተያየቶቻችሁን ላኩልን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራው ሞክሊል ያበሮ ነው። የጋቢና ዲጄ ፋሱ ጋር በመሆን እንሰናበታለን። መልካም ምሽት። ነገ እንገናኝ።